ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ልዩ የሚያደርገው ለአፍሪካውያን ብቻም ሳይሆን እውነት ለመናገር በአሁኑ ሰዓት ለዓለም አቀፉ የሰብአዊ መብት ግንዛቤ እድገት ላይ ራሱ ብዙ አስተዋጽኦ አድርጓል ማለት እንችላለን። በዋናነት እንደው አንድ ሰው መግቢያውን ራሱ አንብቦ በቃ ይሄ ቻርተር ልዩነቱ ምንድን ነው ማለት የሚችልበት ሁኔታ አለ እና መግቢያው ላይ እንኳን ራሱ ስናይ ኢኮኖሚና ማህበራዊና ባህላዊ መብቶች በጣም ለአፍሪካውያን አስፈላጊ መሆናቸውን የልማት መብቶችም ትኩረት ሊሰጣቸው እንደሚገባ የሚል ጽንሰ ሐሳብን የያዘ ነው።
የአፍሪካን መሰረታዊ የሰብአዊና ህዝባዊ መብቶች ቻርተር 40ኛ ዓመት ተንተርሶ ከተሰናዳ ቅንብር የተወሰደ ነው። የሰማችኋቸውም በኢትዮጵያ የሰብአዊ መብቶች ኮሚሽን የሴቶችና የህፃናት መብት ኮሚሽነር መስከረም ገስጥ ናቸው። ዝርዝሩን ይዘናል። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ጥቅምት 13 2014 ዓ.ም ተመረዘ ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ወደ መቀሌ አምርቶ የነበረው የተባበሩት መንግስታት ድርጅት አውሮፕላን ሳያርፍ የተመለሰው በዚያ ካሉ የአየር ተቆጣጣሪዎች ፈቃድ በመከልከሉ ነው ሲል የኢትዮጵያ መንግስት አስታወቀ። የራሱ የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ቀደም ሲል በሰጡት መግለጫ ከኢትዮጵያ መንግስት የበረራ ፈቃድ ማግኘታቸውን፣ ነገር ግን መቀሌ ባሉ የአየር ተቆጣጣሪዎች አውሮፕላኑ እንዲመለስ እንደተነገራቸው ገልጸው ነበር። ይሁን እንጂ ሌሎች ምንጮችን የጠቀሱ አንዳንድ ዓለም አቀፍ የመገናኛ ብዙሃን አውሮፕላኑ መቀሌ ሳያርፍ የተመለሰው የኢትዮጵያ መንግስት እያካሄደ ካለው የአየር ድብደባ ጋር በተያያዘ ነው የሚሉ ዘገባዎችን አውጥተዋል ብለዋል። የኢትዮጵያ መንግስት በዛሬው መግለጫው ዘገባዎቹ የተሳሳቱና የመንግስታቱ ድርጅት ራሱ ከሰጠው መግለጫ ጋር የሚቃረኑ እንደሆኑ አስታውቋል። አያይዞም በሀገሪቱ ፓርላማ በሽብር ቡድንነት የተፈረጀው ህወሓት የተሳሳቱ መረጃዎችንና ምስሎችን በማውጣት ለማወናበድ የሚወስደው እርምጃ መሆኑን በመገንዘብ ጥንቃቄ ማድረግ ያስፈልጋል ሲል አሳስቧል። የተባበሩት መንግስታት ድርጅት ይህንኑ ሁኔታ ተከትሎ ወደ መቀሌ የሚደረጉ በረራዎችን ማቋረጡን እንዳስታወቀ ይታወሳል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ታይዋን ከቻይና ጥቃት ቢሰነዘርባት እንከላከልላታለን ሲሉ ሐሙስ ዕለት መናገራቸው ይታወሳል። ትናንትና ደግሞ የዋይት ሀውስ ቃል አቀባይ ከፕሬዝደንቱ መግለጫ ያፈገፈገ የሚመስል ማብራሪያ ሰጥተውበታል። ጄን ሳኪ ትናንት ለጋዜጠኞች ባደረጉት ገለጻ ፕሬዝደንቱ በፖሊሲያችን ላይ ስለተደረገ ለውጥ የተናገሩት አይደለም፣ ፖሊሲያችንን ለመቀየር የደረሱበት ውሳኔም የለም ነው ያሉት። የፕሬዝደንት ባይደንን መግለጫ ተከትሎ ቻይና ዩናይትድ ስቴትስን ታይዋን ነጻ እንድትወጣ ከማበረታታት መቆጠብ አለባት ስትል ማስጠንቀቂያ ሰጥታለች። የዩናይትድ ስቴትስ የጦር ሰራዊት ትናንት አርብ ሶሪያ ውስጥ ባደረሰው የድሮን ጥቃት አንድ ከፍተኛ የአልቃይዳ መሪ መገደሉን የዩናይትድ ስቴትስ ማዕከላዊ እዝ አስታውቋል። የእዙ ቃል አቀባይ ሻለቃ ጆን ሪግስቢ በሰጡት መግለጫ የአብዱል ሐሚድ አልማታር መገደል ሽብርተኛው ቡድን በዓለም አቀፍ ደረጃ በዩናይትድ ስቴትስ ዜጎች፣ በአጋሮቻችንና በንጹሐን ሲቪሎች ላይ ጥቃት ለማድረስ የማሴር አቅሙን ያሰናክልበታል ብለዋል። የድሮን ጥቃቱ የተካሄደው ከሁለት ቀናት በፊት ደቡባዊ ሶሪያ ውስጥ በሚገኝ የዩናይትድ ስቴትስ ኃይሎች ያሉበት የጦር ሰፈር ላይ ጥቃት መፈጸሙን ተከትሎ ነው። በዚያ ጥቃት በአሜሪካውያን ወታደሮች ላይ የሞትም ሆነ የመቁሰል አደጋ አልደረሰም። የማዕከላዊ እዙ ቃል አቀባይ የድሮን ጥቃቱ እርምጃ የተወሰደው ለበቀል ይሁን አይሁን የተናገሩት ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ደቡባዊ ክፍለ ግዛት ውስጥ በዚህ የአውሮፓ 2021 ዓመተ ምህረት ለሶስተኛ ጊዜ ብዛት ያላቸው እስረኞች ወህኒ ቤት ሰብረው ማምለጣቸው ተገለጸ። የወህኒ ቤቱ ባለስልጣናት እንዳሉት እስረኞቹ ያመለጡት ትናንት አርብ ሌሊት ላይ ነው። ምን ያህል እስረኞች እንዳመለጡም ሆነ በምን ሁኔታ እንዳመለጡ ምርመራ እያካሄድን ነው ብለዋል ባለስልጣናቱ። በኮቪድ-19 ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ከአምስት እስከ 11 ዓመት ዕድሜ ክልል ውስጥ ላሉ ሕፃናት የኮቪድ-19 ክትባት የሚሰጠው ጠቀሜታ ሊያጋጥማቸው ከሚችለው እጅግ ያልተለመደ የሆነ የልብ ጡንቻ መቆጣት ወይም ኢንፍላሜሽን ጋር ሲነጻጸር ጠቀሜታው ከፍ ያለ ነው ሲል አስታወቀ። አዋቂዎች ያሉበት ኮሚቴ FDA ክትባቱ በተጠቀሰው የዕድሜ ክልል ላሉ ሕፃናት እንዲሰጥ ይፈቀድ ወይም አይፈቀድ በሚለው ምክረ ሐሳብ ላይ የፊታችን ማክሰኞ ድምጽ ይሰጣል ተብሎ ይጠበቃል። በመጨረሻም ዝነኛው አሜሪካዊ የፊልም ተዋናይ አሌክ ቦልድዊን ለፊልም ቀረጻ የተኮሰውና ሲኒማቶግራፈር ወይም የምስል ቀረጻ ዳይሬክተሯ የተገደለችበት መሳሪያ የእውነት ጥይቶች የጎረሰ እንደነበረ ተገለጸ። የሚጮህ እንጂ የሚጎዳ እንዳልሆነ ተገልጾለት ቦልድዊን የያዘውን ሽጉጥ ሲተኩስ የፎቶግራፍ ዳይሬክተሯን ሄይሊ ሃችንሰንን ደረቷ ላይ መጥቷት ሆስፒታል ተወስዳ ህይወቷ ሲያልፍ የፊልሙ ዳይሬክተር ጆል ሱዛ ትከሻው ላይ ተመትቶ ሕክምና ተደርጎለት ከሐኪም ቤት እንደወጣ ተነግሯል። የሳንታፌ ከተማ ፖሊስ እንዳስታወቀው ረስት ለተባለው ፊልም ዋና ተዋናዩ ቦልድዊን ሽጉጡን የሰጠው ረዳት አዘጋጅ የእውነት ጥይት የጎረሰ መሆኑን አላወቀም ነበር። በተፈጠረው አደጋ እጅግ መደንገጡን የገለጸው ተዋናዩ አሌክ ቦልድዊን በምርመራው እየተባበረ መሆኑን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥቅምት 13 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወዳያዝናቸው ዘገባዎችና ቅንብሮች ነው የምወስዳችሁ። ቀዳሚውም ወደ ሐዋሳ ይወስድናል። በኢትዮጵያ እድሜያቸው ከአምስት ዓመት በታች ለሆኑ ከ17 ሚሊዮን በላይ ሕፃናት የፖሊዮ ወይም የልጅነት ልምሻ ክትባት መሰጠት መጀመሩን የኢትዮጵያ የጤና ሚኒስቴር አስታወቀ። የተባበሩት መንግሥት ድርጅት ተወካይ ዶክተር ሮዝማሪ ዲላሚኒ የልጅነት ልምሻ በሽታ አሁንም ኢትዮጵያን ጨምሮ የአፍሪቃ ሕፃናትን ለአካል ጉዳት እየዳረገ ነው ብለዋል። የዓለም የፖሊዮ ቀን በደቡብና በሲዳማ ክልል በአገር አቀፍ ደረጃ በሐዋሳ ከተማ በክትባት ዘመቻ ተጀምሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል፣ ዝርዝሩን ይዟል።
የኢትዮጵያ የጤና ሚኒስትር ዴታ ዶክተር ደረጀ ድጉማም ለቪኦኤ እንደተናገሩት ዛሬ በኢትዮጵያ ሁሉም ክልሎች የልጅነት ልምሻ ክትባት ተጀምሯል።
በአብዛኛው እንግዲህ የፖሊዮ ስርጭት እየታየ ያለው መጀመሪያ ለሶማሌ ክልል ላይ ነበር። የመጀመሪያ እየታየው ከሶማሌ ክልል በቀጥታ ወደ ኦሮሚያ ክልል ነበር በብዛት የገባው። ከዚያ በኋላ ትናንሽ ቁጥሮች ቢሆኑም ግን ሁሉም ክልል ላይ ታይቷል። ያልታየበት ክልል የለም። አሁን ግን በአብዛኛው እየታየ ያለው በአማራ ክልልና በተወሰኑ የደቡብ ክልል ዞኖች ላይ ነው። እንግዲህ የክትባት የሚሰጠው እድሜያቸው ከአምስት ዓመት በታች ላሉ 17.9 ሚሊዮን በቁጥር የሚሆኑ ህጻናት ለነዚህ ስታል። ይሄ ማለት ሁሉም በአገራችን ያሉት እንግዲህ ጥናቱ እንደሚያሳየው 16 እስከ 16.5 ሚሊዮን ህጻናት አሉ ከአምስት ዓመት በታች ተብሎ ይታሰባል። ግን አንዳንዴ ከዚህ መበለጠ ስለሚኖር ትንሽ ጨምረን ነው ዶዙን ወደ አገር ያስገባ ነው። ስለዚህ ሙሉ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በዚህ ክትባት ዘመቻ ይሳተፋሉ።
የዓለም የፖሊዮ ቀን በደቡብና ሲዳማ ክልል ሲከበር ተገኝተው ቃላቸውን ያሰሙት በተባበሩት መንግስታት ድርጅት የዓለም አቀፍ የጤና ድርጅት ተወካይ ዶክተር ሮዝ ማሪ ዴላሚኒ በአይነቱ የመጀመሪያ ነው ያሉት በምህጻረ ቃሉ ኤንኦፒቪ2 የተሰኘ የልጅነት ልምሻ ክትባት በሐዋሳ ከተማ አስጀምረናል ብሏል። ባለፉት አስርት ዓመታት በአፍሪካ የፖሊዮ ወረርሽኝ ለማስወገድ በተደረገው እንቅስቃሴ ተስፋ ሰጪ ውጤቶች በመመዝገባቸው አህጉሩ በ2020 ከፖሊዮ የጸዳች የሚል እውቅና ማግኘቷን ገልጸው ኢትዮጵያም በ2014 ዓ.ም ነጻ ወጣ ነበር ብሏል። ይሁን እንጂ ከፖሊዮ ክትባት አስተዳደር ጋር በሚፈጠር በሽታ በአፍሪካ እንደ አውሮፓውያን አቆጣጠር በ2020 ብቻ 541 ህጻናት ልምሽ ሆነዋል። ከዚህም ውስጥ 39ዎቹ የኢትዮጵያ ህጻናት ናቸው ብሏል የዓለም የጤና ድርጅቷ ምክትል ተወካይ ዶክተር ሮዝ ማሪ ዴላሚኒ። የተገባደደ ባለው የአውሮፓውያኑ ዓመትም 239 ህጻናት በአህጉሩ በፖሊዮ አካላቸው ጉዳት የደረሰባቸው ሲሆን 9 ህጻናት ከኢትዮጵያ ናቸው ነው ያሉት።
ነገር ግን ኢትዮጵያ ብዙ ተግባራትን ፈጽማለች። ሀገሪቱ 6 ዘመቻዎችን አካሂዳለች። አሁን በፖሊዮ የተያዙ ህጻናት የተገኙት የፖሊዮ ክትባትና ምላሽ በማይሰጥባቸው ዞኖች ነው።
OPV type 2 vaccine, which is also called NOPV2 for short.
የኢትዮጵያ የጤና ሚኒስቴር ዴኤታው ዶክተር ደረጀ ክትባቱ የሚሰጠው ይህን ችግር ለመቅረፍ ሲባል ነው ሲሉ ለቪኦኤ ተናግሯል።
ክትባት በሚገባ በማይሰጥበት ቦታ ላይ እንዲሁም ደግሞ የክትባት ጥራት ጉድለት ባለበት ቦታ ላይ በተለይ ተመጣጣኝ ልማት የሚሹ ክልሎች ላይ ከክትባት አሰጣጥ ጋር ተያይዞ የሚነሳ የፖሊዮ በሽታ አለ። ይሄ ነው እንግዲህ አሁን በሀገራችን ላይ እየታየ ያለው። ባለፉት አመታት በየአመቱ እየታየ መጥቷል ይሄኛው ማለት ነው። በእርግጥ መጀመሪያ ይሄኛው አይነት የፖሊዮ ዝርያ የተገኘው አጎራባች አገሮች ላይ ነበር። ሶማሊያ ክልል ላይ አለ፣ ጅቡቲ ላይ፣ ኬንያም ሱዳንም ይሄ ተከስቷል። ስለዚህ ይሄንን በሽታ ለመከላከል ነው አሁን የታሰበው የፖሊዮ ዘመቻ እየተሰጠ ያለው።
የዓለም የጤና ድርጅቷ ምክትል ተወካይ ዶክተር ሮዝማሪ ደላሚኒም ዛሬ በኢትዮጵያ አስጀመርን ያሉት አዲሱ ክትባትና ዘመቻው ከወትሮ በምን ይለያል የተባሉት ዶክተር ደረጀ ይህንን ብለዋል።
አሁን የሚሰጠው እንደከዚህ በፊቱ የልጅነት ልምሻ እንዲመጣ አያደርግም። በተቻለ መጠን ሴፍ የሚባለው በጥራትም በፈዋሽነቱና በደህንነቱ በጣም የተረጋገጠ ነው። በተቻለ መጠን እንግዲህ የቀሩት እንኳን ከክትባቱ ከሰጡ በኋላ የቀሩት ቪያሎን ጭምር እንዲመለሱ ይደረጋሉ። ምክንያቱም እነሱ ወደ ውጪ ከተጣሉ ወይም ደግሞ ሰዎች እንደገና እነሱ ከዋጋ ተበክሎ ክትባቱ ራሱ ከተወሰደ ወደ ፖሊዮ ወደ ማምጣት በሽታው ወደ ማምጣት ስለሚሄዱ እንደዛ የመሆን እድሉ ይሄኛው አነስተኛ ነው። በአጠቃላይ ፖሊዮን ለመከላከልም ሆነ በፈዋሽነቱና በጥራቱ በጣም የተሻለ በዓለም አቀፍ ደረጃ እውቅና የተሰጠው በጣም ጥሩ ክትባት ስለሆነ ማህበረሰባችን ምንም ብዥታ ማኖር የለበትም።
አሁን የመጣው ፖሊዮ ገዳይነቱና የሚያደርሰው ጉዳት አሳሳቢ መሆኑን ያልሸሸጉት ዶክተር ደረጀ ክትባቱም የተለየ ነው ስሉ ተናግሯል።
በጣም ልዩነት አላቸው። አሁን እየታየ ያለው የፖሊዮ ዝርያ ክትባት በጥራት ያልተሰጠበት ቦታ ላይ እንዲሁም ደግሞ ክትባትም ያላገኙ ቦታዎች ላይ በአብዛኛው የምታይ ነው። ያን አክል ሰውን የመጉዳት አቅሙም ደካማ ነው ይሄኛው። በፊት ያለው ግን ዋይልድ ፖሊዮ ቫይረስ የሚባለው አሁን ሁለት ሀገራት ላይ ነው እየታየ ያለው፣ ፓኪስታንና አፍጋኒስታን ላይ በአብዛኛው እየታየ ያለው። ይሄ በጣም ገዳይም ነው፣ በተለይ ደግሞ የመተላለፍ ከፍተኛ እድልም አለው።
ስለዚህ አሉ ዶክተር ሮዝ ማሪዲላ ሚኒም፣ ስለዚህ ክትባቱ በትኩረት ለሁሉም ህጻናት መሰጠት አለበት።
ጂፒኢአይ የተሰኘ የዓለም አቀፍ ፖሊዮ የማጥፋት ዘመቻ ያስታወቀውን አዲሱን የፖሊዮ ክትባት ከዘረመል ቅንጣት ጋር የተግባባ ሲሆን ኢትዮጵያ ድርጅቱ ያወጣውን መስፈርት በማሟላት ከፍተኞቹ አምስት ሀገራት ተርታ በመሰለፏ ክትባቱን ዛሬ ጀምራለች። WHO እና ዩኒሴፍ ድጋፍ እያደረጉ ነው። ድጋፎቹ የዘመቻውን ቅድመ ዝግጅት ማገዝ፣ መድኃኒት፣ ባለሙያና ገንዘብ ማቅረብ እንዲሁም ስልጠና መስጠት ናቸው። በተጨማሪ 100 ሰራተኞችን ወደ ኢትዮጵያ አስገብተን አሰማርተናል። ክትባት የሚሰጡ ባለሙያዎችም ወላጆችም ትኩረት በመስጠት ህጻናትን እንዲታደጉ ጥሪ እናቀርባለን።
ልጆቻቸውን ሲያስከትቡ ቪኦኤ አግኝቶ ካነጋገራቸው ወላጆች ውስጥ ልጃቸው 4 ወሩ መሆኑን የተናገሩት የአዋሳ ከተማ ነዋሪ ወይዘሮ ታደለች ካይሞ የፖሊዮ ስጋት አለ ሲባል ልጄን አስከትብ ያለው ብሏል።
ማለት ከተለያዩ በሽታዎች ያው ይከላከላል አሉ እና ያው ብዙ እውቀቱን ባይኖረኝ በሽታ ከሚመጡት በሽታ ፖሊዮ ለምሳሌ አሁን ከስንት አይነት በሽታ ይከላከላል ይላሉ። በ4 ወር ላይም አስከትቤዋለሁ። ዛሬ ግዴታ ነው መከተብ አለበት ስላለ ይዤ መቼ አስከትቤዋለሁ።
ወይዘሮ ኢታገኝ ቶማስም አስተያየታቸውን ሰጥተዋል።
የሰውነት ልምሻ እንዳይዛቸው እንዳይከሰት ይከላከላል።
የኢትዮጵያ የጤና ሚኒስትር ዴኤታው ዶክተር ደረጀ የመንግስት ስራ ኃላፊዎች፣ ወላጆች፣ የጤና ባለሙያዎች፣ የእምነት አባቶችና የአገር ሽማግሌዎች ማህበራዊ ኃላፊነታቸውን እንዲወጡ አሳስበዋል። የፖሊዮ ክትባት ዘመቻው ከተመድ የዓለም አቀፍ የጤና ድርጅት፣ ከዓለም አቀፉ የህፃናት ተራድኦ ድርጅት ዩኒሴፍ፣ ከአሜሪካው የበሽታ መከላከያ ማዕከል ሲዲሲ እና ሮታሪ ከተሰኘ ዓለም አቀፍ ድርጅቶች ጋር በመተባበር የሚሰጥ መሆኑን ለማወቅ ተችሏል። ክትባቱም ከዛሬ ጀምሮ እስከ ጥቅምት 15 2014 ዓ.ም ለተከታታይ 4 ቀናት ይሰጣል ብሏል የጤና ሚኒስቴር። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ከደቡብ ወደ ምስራቅ ኢትዮጵያ ይወስደናል። የሐረሪ ክልል መንግስት ምስረታ በትላንትናው ዕለት ተካሂዷል። የክልሉን ርዕሰ መስተዳድር የመምረጥ ክልላዊ ህገ መንግስታዊ መብት ያለው የሐረሪ ጉባኤ የክልሉን እጩ ርዕሰ መስተዳድር መርጦ ያቀረበ ሲሆን ምክር ቤቱም ተቀብሎ አጽድቆታል። ትላንት ጠዋት በነበረው መርሃ ግብር ባሻሻሙ ሂደት ላይ ያቋም ልዩነት ያላቸው የምክር ቤቱ አባላት ወደ አዳራሹ አንገባም በማለታቸው ምልአተ ጉባኤ አልተሟላም ተብሎ ቢበተንም ከቀትር በኋላ በድጋሚ በተጠራው ስብሰባ ምርጫው ተካሂዷል። አዲስ የተቋቋመው የክልሉ ካቢኔም እንደ ሌሎች ክልሎች ሁሉ በክልሉ ያሉ ተፎካካሪዎችን ያላካተተ ሆኗል። አዲስ ቸኮል ነው የተከታተለው።
የሐረሪ ክልል ምክር ቤት አቶ ወርዲን በድሪን የክልሉ ርዕሰ መስተዳድር እንዲሆኑ ድጋሚ መርጧቸዋል። ምክር ቤቱ ከአቶ ወርዲን በድሪ ሹመት አስቀድሞ አቶ ሱልጣን አብዱሰላምን በሐረሪ ክልል ምክር ቤት አፈ ጉባኤነት እንዲሁም አቶ አሪፍ አባስን በምክትል አፈ ጉባኤነት መርጧል። በሐረሪ ክልል ህገ መንግስት መሰረት የክልሉ ርዕሰ መስተዳድር በእጩነት የሚያቀርቡ የሐረሪ ጉባኤም አስቀድሞ አቶ ሙሄዲን አህመድና ወይዘሮ ዚኒት ሱፍን በዋናና ምክትል አፈ ጉባኤነት መርጦ ነበር። በበዓለ ሲመታቸው ላይ ንግግር ያደረጉት አቶ ወርዲን በድሪ በህዝቦች እኩልነት፣ የጋራ ተጠቃሚነትና አንድነት ላይ የተመሰረተ መዋቅራዊ ለውጥ ለማረጋገጥ በፖለቲካዊ፣ በማህበራዊና በኢኮኖሚያዊ መስኮች ላይ በሚካሄዱ ተከታታይ እንቅስቃሴዎች ተፎካካሪ ፓርቲዎችና የክልሉ ነዋሪዎች፣ ብሔር ብሔረሰቦችና ህዝቦችን ትርጉም ባለው ሁኔታ ተሳታፊ ለማድረግ ይሰራል ማለታቸውን የክልሉ ኮሚኒኬሽን ዘግቧል። አቶ ወርዲን በድሪ ህገወጥ የመሬት ወረራና ህገወጥ ግንባታን እንዲሁም ሌብነትን በቁርጠኝነት ለመከላከል ቆራጥ እርምጃ እንደሚወሰድም መናገራቸው ተዘግቧል። ከአዲሱ የሐረሪ ክልል ምን እንደሚጠብቁ ያነጋገርኩት በሐረሪ ክልል የአማራ ብሔራዊ ንቅናቄ አብን አስተባባሪ ወጣት አምሩ በሪውንም አቶ ወርዲን በድሪ የተናገሩትን ሀሳብ የሚያጠናክር ሀሳብ አቅርቧል።
በቅድሚያ ደረጃ ሀገራችን አሁን በተለይ ከተወሰነ ጊዜ ጀምሮ ያለው ነገር ይታወቃል። አጠቃላይ በመጀመሪያ ደረጃ የመንግስት መስራት አለበት ብለን የምናስበው የዜጎች ደህንነት ማስጠበቅ ነው። ሁሉም ሰው በሰላም መጥቶ በሰላም መግባት መቻል፣ ሰርቶ መብላት መቻሉ ማረጋገጥ አለበት ብለን ነው መጀመሪያ የምናምነው። ከዛ በመቀጠል ግን የፍትህና የእኩልነት ጥያቄ ነው። እኛም መጀመሪያም ስንነሳ አለማችን አድርገን የተነሳንበት እሱ ነገር ስለሆነ ሀረር ላይ ሁሉም አንደኛ ዜጋ ሁለተኛ ዜጋ የሚባለው ነገር ቀርቶ ለሁሉም ፍትሐዊና ያላሉ የሚሰራ መንግስት መቋቋም አለበት ብለን ነው የምናስበውም። አሁን የተቋቋመ መንግስትም ይህን ነገር ማድረግ አለበት ብለን ነው የምናስበው። ከዛ ውጭ ያልተመለሱ የልማት ጥያቄዎች ሀረር እንደሚታወቀው ባለፉት በሰላሳ ዓመታት እንደዛው ቀዳሚ የነበረችው ከተማ አሁን እዛው እንዳለች ነው ሆና ቁጭ ያለችው። እነዚህ ነገሮች ያው ልማቶችን በማፋጠን ህዝቡንም ተጠቃሚ በማድረግ የተሻለ ስራ መስራት አለበት ብለን የምንጠብቀውም ያው መሆን አለበት ብለን የምናስበውም ይሄ ነው።
የነጻነትና እኩልነት ፓርቲው አቶ መሐመድም ተቀራራቢ ሀሳብን ያላቸው
እኛ እንደ ነጻነትና እኩልነት ፓርቲ እንዲሁም እንደ አንድ የሐረሪ ክልል ነዋሪ ከአዲሱ መንግስት የምንጠብቀው እኒህ የሙስና እና ሌብነትን የሚጠየፍ መንግስት እንዲሆንና ሰላም ላይ፣ ልማት ላይ እና ዲሞክራሲ ላይ ጠንክሮ መስራት ይኖርበታል የሚል ሀሳብ እንዲሁም በህብረተሰቡ በህዝባችን ላይ የመልካም አስተዳደር፣ የመሰረተ ልማት እጦት ችግሮች እንዲሁም በከተማ የሚታዩ ከፍተኛ የዋጋ ንረቶች እንዲሁም የመኖሪያ ቤት እጥረቶችን እንዲቀርፍ እንፈልጋለን። በዚህ ላይ አትኩሮቱን አድርጎ ይሰራ የጥሩና ውጤታማ ሊሆን ይችላል የሚል ሀሳብ አለኝ።
የርዕሰ መስተዳድርና ካቢኔ አባላት ምርጫ ሊካሄድ የነበረው ጠዋት ሲሆን ጉባኤው ግን ባለመግባባት ጠዋት ሳይካሄድ ቀርቶ ነበር። ለዚህም ከክልሉ የተሰጠው ይፋዊ ምክንያት የለም። አቶ ዱላ ኒጆ የተባሉ የምክር ቤት አባል ለጀጎ ልዩ ምርጫ ክልልና ከሐረሪ ክልል ውጭ ያሉ የሐረሪ ብሔረሰብ ተወላጆች የተሰጠውን ልዩ መብት በመቃወም በጠዋቱ ምክር ቤት መርሃ ግብር ላይ እንዳልተሳተፉ ሲገልጹ፣ ስማቸው መግለጽ ያልፈለጉ ሌላ የክልሉ አመራር ደግሞ የጥቅም ትስስር ያላቸው ጥቂት አመራሮች ለምን የካቢኔ አባል አልሆኑም በሚል እነዛ ሰዎች ባስተባበሩት አድማ የጠዋቱ ጉባኤ ሊከሽፍ እንደቻለ ይናገራሉ። በሐረሪ ክልል የቀድሞ ኦዴፓና ሀብሌ አመራሮች አሁን በአንድ ላይ ብልጽግና ፓርቲ ስር ቢሰባሰቡ አሁንም ግን በጋራ እንደ አንድ ፓርቲ መስራት እየተቸገሩ መሆኑን ሁለቱም ግለሰቦች ያምናሉ። 36ቱ የሐረሪ ክልል ምክር ቤት አባላት ሙሉ በሙሉ የብልጽግና ፓርቲ አባላት ቢሆኑም የክልሉ ርዕሰ መስተዳድር ሹመት የጸደቀው ግን በ24 ድጋፍና በ11 ተቃውሞ እንደነበረ ያገኘነው መረጃ ያመለክታል። ርዕሰ መስተዳድሩ የክልሉ እጩ ካቢኔ አባላትን ሲያቀርቡም እንዲሁም በአንዳንድ የምክር ቤት አባላት ተቃውሞ የቀረበባቸው መሆኑን ያገኘነው መረጃ ያመለክታል። ከዚህ ባሻገር አዲሱ የምክር ቤት አባላት ወዱላ በከሳቱ መርሃ ግብር በአማርኛ አስተያየት ለመስጠት ሞክሮ መከልከላቸውን መብት የሚጥስ ነው ሲሉ ገልጸውታል።
እኛ ህዝብ ወክሎን የገባ ነው እዛ ቦታ ላይ ማን ነው በእንትኑ የሚነገረው በህገ መንግስቱ ኦሮምኛና አረብኛ ነው የሚለው። ሆኖም አሁን ስለ ምክር ቤት አባላት ደንብና አሰራር ስልጠና ሲሰጥ ስልጠና በሚሰጠን ጊዜ በሐረርኛና በኦሮምኛ መናገር እንደሚቻል ግን ሁለቱን ቋንቋ የማይችል ሰው በመከር ቤቱ ከገባ ሐሳቡ በነጻነት በሚያውቀው ቋንቋ የመናገር መብት አለው የሚል ነገር ነበር ስልጣና የወሰደው። ካቢኔዎች ሲመጡ በሚያቀርቡበት ጊዜ ሐሳብ ለመስጠት እኔ እጄን አነሳሁ። እጄን አንስቼ በአማርኛ መናገር ሲጀምር ከቤቱ አንድ የሐረርኛ ተናጋሪ ሰው ስነ ስርዓት ብሎ እጁን አነሳ። በሐረርኛና በኦሮምኛ ካልሆነ በስተቀር ህገ መንግስታችን ስለሚከለክል መናገር አይችሉም፣ የተከበረው አፈ ጉባኤ ያቁም ያስቁም አለ። እኔም ደግሞ በስልጠና ወቅት የተነገረኝን ለመናገር ሞከርኩ። አፈ ጉባኤውም ሊቀበሉት አልቻሉም። ከቤቱም ከምክር ቤት አባላትም ይሄ ዲሞክራሲ መብት ማፈን ነው የሚልም ጥያቄ ተነስቶ ነበረ፣ ተቀባይነት ሊያገኝ አልቻለም። ስለዚህ እኔ እስከ መጨረሻ ድረስ ሰሚ ሆኜ የወጣሁበት ሁኔታ ነው ያለው።
በጉዳዩ ላይ አስተያየታቸውን የጠየኳቸው ስማቸው መግለጽ ያልፈለጉ የክልሉ አመራር በክልሉ ህገ መንግስት የክልሉ የስራ ቋንቋ ሐረሪና ኦሮምኛ ብቻ መሆኑን ገልጸው፣ ይሁንና በቀጣይ በምክር ቤቱ ስብሰባዎች ሌሎች ቋንቋዎች ሊሰናገዱ የሚችሉበት የህግ ማሻሻያ እየታሰበ ነው ብለዋል። ምክር ቤቱ ከካቢኔ አባላቱ ሹመት በኋላ የቋሚ ኮሚቴዎችንም አቅርቦ እንደተሾሙ ያገኘነው መረጃ ያመለክታል። የሐረሪ ክልል በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች መካከል ለካቢኔ አባልነት እጩ ያደረገው የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ቅንብር ደግሞ ወደ አዲስ አበባ ይመልሰናል። የአፍሪቃ መሰረታዊ የሰብአዊና ህዝባዊ መብቶች ቻርተር በስራ ላይ ከዋለ ዘንድሮ 40ኛ ዓመቱን ያዘ። በዚህ ሰነድ የተደነገጉትን ድንጋጌዎች ተግባራዊ ለማድረግም ቀደም ሲል በአፍሪቃ አንድነት ድርጅት አሁን ደግሞ በአፍሪቃ ህብረት ውስጥ የአፍሪቃ ሰብአዊ መብቶች ኮሚሽን ተቋቁሟል። የአፍሪቃ ፍርድ ቤትም እንዲሁ ጥቅምት 11 ቀን ቻርተሩ የጸደቀበት ዕለት በመሆኑ በአፍሪቃ ህብረትና በአንዳንድ የአፍሪቃ ሀገሮች ይከበራል። ይሁንና ይህ የአፍሪቃ መሰረታዊ የሰብአዊና ህዝባዊ መብቶች ቻርተር ለምን አስፈለገ? ቀድሞ በተባበሩት መንግስታት ድርጅት አባል አገሮች ከታወጀው ዓለም አቀፍ የሰው ልጆች መብት ድንጋጌስ በምን ይለያል? በእነኚህና በተለያዩ ጭብጦች ዙሪያ መለስካቸው አምሃ በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና የህፃናት መብቶች ኮሚሽነር መስከረም ገስጥ ጋር ቆይታ አድርጓል።
ኮሚሽነር መስከረም፣ የአፍሪካ የሰዎችና የህዝቦች መብቶች ሲባል ከዓለም አቀፉ የሰብአዊ መብቶች ድንጋጌ የተለየ ድምጸት ያለው ይመስላል። የዚህ ቻርተር ይዘት ልዩነቱ በምን ላይ ያተኩራል?
በዛን ጊዜ አሁን በጠቀስኩት የዛሬ 40 ዓመት ሲጸድቅ፣ ከ40 ዓመት በፊት ደግሞ መጀመሪያ ቀደም ብለው ባሉት ዓመታት ደግሞ እና ጽድቅ የአፍሪካ ሰብአዊ መብቶችን የሚመለከት ሰነድ ያስፈልገናል ብለው ሲነሱ የዓለም አቀፍ የሰብአዊ መብት ሰነድ በተለይ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የምንለው ነበረ። ከሱም በላይ በተባበሩት መንግስታት ደረጃ የሲቪልና የፖለቲካ መብቶች ሰነዶች አለ፣ የኢኮኖሚ ማህበራዊና ባህላዊ መብቶች ሰነዶችም አሉ ማለት ነው። አፍሪካውያን ወይም የአፍሪካ ሀገራት ደግሞ የተባበሩት መንግስታት አባል ሀገር ናቸው። እነዛንም ሰነዶች አብረው ያጸደቁ ፈረሙ፣ የሚተገብሩ ናቸው። ስለዚህ ያ እያለ ይሄ ለምን አስፈለገ ብዙ ጊዜ ይባላል፣ ይነሳል። ነገር ግን ወቅቱ እንደምናስታውሰው አፍሪካውያን ከቅኝ ግዛት እየወጡ ያሉበት፣ አንዳንድ ሀገራትም ገና ለነጻነታቸው እየታገሉ ያሉበት እና በጣም የጭቆና ኢኮኖሚ፣ ማህበራዊ፣ ባህላዊ ጭቆና የነበረበት ወቅት ነው እና ወደ ልማትም ወደ እድገትም አፍሪካውያን ጥረት የሚያደርጉበት ጊዜ ነው። አፓርታይድ የነበረበት ጊዜ ነው። እንደገና አዲስ ደግሞ ነጻነታቸውን ያገኙ መንግስታት የተቋቋሙ ያለመረጋጋት ግጭት ቶች የነጻነት ንቅናቄዎች እንዲህ የነበረበት ጊዜ እንደመሆኑ መጠን አፍሪካዊ ነባራዊ ሁኔታ ላይ የተመረኮዘ የአፍሪካውያን ፍላጎት ላይ የተመረኮዘ የአፍሪካውያን እሴቶችን መሰረት ያደረገ ሌላ የሰብአዊ መብት ማዕቀፍ ለአህጉራችን ያስፈልገናል የሚለውን ሀሳብ ይዘው ነው ማለት ነው። ስለዚህ የዓለም አቀፉን ሀሳብ ጽንሰ ሀሳቡን መርሁን እነሱም አባል የሆኑበትን የተባበሩት መንግስታትን ሰነዶችና ማዕቀፎች ይዘው ግን እዛ ላይ የአፍሪካን ነባራዊ ሁኔታ ፍላጎቶችን፣ እሴቶችን ጨምረንበት ለአህጉራችን የሚጠቅም ሌላ ማዕቀፍ ያስፈልገናል።
ከአጠቃላይ ከሰው ልጅ መብቶች ወጣ ባለ መንገድ የአፍሪካውያንን ቅድም እንዳሉት እሴትና ሌሎችን ጥቅሞችና ፍላጎቶች የሚያሟላ ህግ ወይም የህግ ማዕቀፍ ከሆነ ምንድን ናቸው እነዚህ?
ያው ዝርዝሮቹ ቻርተሩ ብዙ አንቀጾች ስላሉት የሲቪልም የፖለቲካም ኢኮኖሚ ማህበራዊም ፖለቲካዊ መብቶችንም የአካባቢንም የጋራ የግል የምንላቸውን ሁሉ አቅፎ የያዘ ነው። እያንዳንዱን እንደው ለማንሳት ብዬ ሳይሆን ግን እንደው በጣም ሶስት ዋና ዋና ልዩ የሚያደርገው ነገር ብለን ማንሳት እንችላለን። ልዩ የሚያደርገው ለአፍሪካውያን ብቻም ሳይሆን እውነት ለመናገር በአሁኑ ሰዓት ለዓለም አቀፉ የሰብአዊ መብት ግንዛቤ እድገት ላይ ራሱ ብዙ አስተዋጽኦ አድርጓል ማለት እንችላለን። አንደኛው በዋናነት እንደው አንድ ሰው መግቢያውን ራሱ አንብቦ በቃ ይሄ ቻርተር ልዩነቱ ምንድን ነው ማለት የሚችልበት ሁኔታ አለ እና መግቢያው ላይ እንኳን ራሱ ስናይ በዋናነት ኢኮኖሚና ማህበራዊና ባህላዊ መብቶች በጣም ለአፍሪካውያን አስፈላጊ መሆናቸውን የልማት መብቶችም ትኩረት ሊሰጣቸው እንደሚገባ የሚል ጽንሰ ሀሳብን የያዘ ነው። ይህንንም ደግሞ ሰነዱንም ስናየው ሁሉንም መብቶች በአንድ ላይ አስቀምጧል ማለት ነው። እንደ ሌሎቹ ለምሳሌ የተባበሩት መንግስታት የሰብአዊ መብት ሰነዶችን ካየን በአንድ በኩል ሲቪልና ፖለቲካ የሚል አለ፣ በሌላ በኩል ኢኮኖሚ፣ ማህበራዊ፣ ባህላዊ የሚሉ አሉ እና በወቅቱ የነበረው የሰብአዊ መብት ፍልስፍናንም ሪያዎት ያለምንም የሚያንጸባርቅ ነገር አለው። የተለያዩ መብቶችን የማሰብና ዋናው አፍሪካውያን ወይም የአፍሪካ መሪዎች ማስፈን የፈለጉት ሁሉም መብቶች እኩል ናቸው፣ ኢኮኖሚ፣ ማህበራዊና ፖለቲካዊ ባህላዊ መብቶች ለሌላው መብት መከበርም በጣም መሰረታዊ ናቸው፣ ለአፍሪካውያን ደግሞ በጣም መሰረታዊ ናቸው። እንደገና መብቶች አይነጣጠሉም፣ ሁሉም እኩል ናቸው፣ ሁሉም እኩል ተፈጻሚ መሆን አለባቸው። መንግስት ደግ ሲሆን ችሮታ ጉዳይ አይደለም። ኢኮኖሚ፣ ማህበራዊና ባህላዊ መብቶች እኩል ተፈጥሯዊ ፍላጎቶች ናቸው፣ ለአፍሪካውያን መሰረታዊ ጥያቄዎች ናቸው፣ ስለዚህ መከበር አለባቸው የሚለውን በመርህም ደረጃ አስቀምጧል መግቢያው ላይ። እንደገና ሰነዱንም ስናየው ሁሉንም እኩል እንዲህ የልማት መብቶች የሚባሉ ራሱ አዲስ ጽንሰ ሀሳብንም ይዞ የመጣ ነው ማለት ነው። እና በሰዓቱ የነበረውን የሰብአዊ መብት እንትንም ትንሽ ያናጋ የናደ ፈረም የቀደደ ነው የመጀመሪያው የሰብአዊ መብት ሰነድ ነው። ይህንን ሀሳብ በማስረጽ ማለት ነው።
ይሄ ቻርተር ከወጣ 40 ዓመት አለፈው ማለት ነው፣ ተግባራዊ መሆን ከጀመረ። በእርግጥ ይሄ ቻርተር ተግባራዊ ከዋለ በኋላ በአጉል ደረጃ ምን አይነት አስተዋጽኦ አድርጓል? የሚጨበጥ አንድ ሁለት ተብሎ የሚቆጠር ነገር አለ?
ቻርተሩ መብቶቹን ማስቀመጥ ብቻ ሳይሆን ለመብቶቹ ተፈጻሚነትን ደግሞ የሚከታተሉ ተቋማትን መስርቷል። አንዱ እንግዲህ የአፍሪካ የሰብአዊ መብቶች ኮሚሽን የምንለው ጋምቢያ ባንጁል ውስጥ የሚገኘው ተቋም ነው ማለት ነው። ይሄ ተቋም ደግሞ እሱም ወደ 35 ዓመት ሊሆነው ነው ከተቋቋመ። ስራ ከጀመረ ጊዜ ጀምሮ እንግዲህ የቻርተሩን አፈጻጸም በየሀገራቱ ይከታተላል ማለት ነው። በአንድም በኩል በየጊዜው አባል ሀገራት ዘገባቸውን ያቀርባሉ፣ የአፈጻጸም ዘገባቸውን። በሌላም በኩል ደግሞ ዜጎች በቀጥታ እየሄዱ መንግስታትን የሚከሱበት እና መብታችን ተጣሰ፣ መብታችን ይከበር የሚሉበትን መድረክ ፈጥሯል። እና በጣም እንደውም የመጀመሪያውም ልንለው እንችላለን በአይነተኛ ዜጎች በቀጥታ መብታቸውን ሊጠይቁ የሚችሉበትን መድረክ ፈጥሯል ማለት ነው። ብዙ ኢትዮጵያንም ጨምሮ ብዙ የአፍሪካ ሀገራት በዚህ ተቋም ፊት ቀርበው ተጠይቀው ያውቃሉ፣ ተከሰው ያውቃሉ። እንደገና መብት እንዲያከብሩ እንዲፈጽሙ አስተያየት ወይም ውሳኔ የተሰጠበት ሁኔታ አለ። ያ ደግሞ ምንድን ነው እንደው መንግስታትን ወስዶ ከሶ ውሳኔ ማሰጠቱ ብቻ ሳይሆን ከዛ በኋላ ያለውን የሰብአዊ መብት አረዳድ፣ የሰብአዊ መብት አተገባበር፣ ሌሎች መንግስታትም እንዴት ነው ማክበር ያለባቸው ለሚለውም መርሆችን፣ መስፈርቶችን የሚያስቀምጥ ሆኗል። በዛ ላይ በዓለም አቀፍ በአህጉር አቀፍ ማዕቀፍ ዘንድ ተጠያቂ መሆንን አገሬ ውስጥ ብቻ ሳይሆን በሀገሬ ውስጥ ማላክብር ከሆነ ደግሞ ሌላ አህጉራዊ መድረክ ላይ ሄዶ በጣም ተጠያቂነትን ከማምጣት አንጻር መልእክቱ ትልቅ ነው የሚሆነው። ከዛ የአፍሪካ ፍርድ ቤት የሚባልም ተፈጥሯል። የህፃናት መብቶችን የሚመለከት እንዲሁ ኮሚቴ እየተፈጠረ እንዲህ እያለ ቻርተሩ በየደረጃው የሚተገበርባቸው ማዕቀፎችን፣ ተቋማትን አቋቁሟል። ይሄ ደግሞ ለሲቪል ማህበራትም እንዲሁም ሰብአዊ መብትን እንዲጎትጎታ ለሚሰሩ ለሰብአዊ መብት ንቅናቄዎችም ድጋፍ ሰጥቷል። ብዙ ጋዜጠኞችን፣ ብዙ የሰብአዊ መብት ተቋማት ድርጅቶችም፣ ግለሰቦችም፣ ቡድኖችም በእነዚህ ተቋማት ዘንድ እየሄዱ መብትን ማቀንቀንን፣ መብታቸው እንዲከበር መጠየቅን፣ ከለላ ማግኘትን አግኝተውበታል ማለት ነው።
መቼም በአፍሪካ ውስጥ የሰውን ልጅ መብቶች መጣስ ብርቅ ከመሆን ይልቅ በጣም የተስፋፋ ይመስለኛል። እና በዚህ ረገድ ዜጎች ወይም ቡድኖች ወይም ቅድም እንዳሉት ድርጅቶች መብታቸውን የተነፈጉ እንበልና አሁን ለምሳሌ በኢትዮጵያ ውስጥ መብታቸውን የተነፈጉ የተገፉ በሕግ የሚሆን እንጂ ብዙ ሲቪል ማህበራት ነበሩ ባለፈው ከዚህ ከሶስት ዓመት በፊት ማለት ነው። አሁንም ቢሆን የሕግ ጥሰቶች እና የመብቶች ጥሰት በጣም ብዙ ጊዜ ይፈጸማል። ይሄ የአፍሪካ ፍርድ ቤት በዚህ ደረጃ ተሞክሯል ወይ? በመሳሰሉት ድርጅቶች ወይም ግለሰቦች ተበደል በሚሉ ቀርቦለት የተጨበጠ ውጤት አለ አስገኝቷል።
እኔ እንደ አጋጣሚ ሆኖ ከጥቂት ዓመታት በፊት ከአፍሪካ የሰብአዊ መብቶች ኮሚሽን ጋር በተያያዘ ነበር ስራዬ እዛው ጋምቢያ። ስለዚህ እኔ የምሰራበት ቦታ እንዳውም እንደዚህ የጋዜጠኞችን፣ የሲቪል ማህበራትን፣ የግለሰቦችን ጥቃት ደረሰብን፣ የሰብአዊ መብታችን ተጣሰ የሚሉትን ጉዳዮች ይዞ መከራከር ስለነበረ ያው በተጨባጭ ማቃቸውም አንዳንድ ጉዳዮች አሉና ያው ኢትዮጵያ የፍርድ ቤት አካሄድ ገና ስርዓት ስላልተቀበለች ስለ ኮሚሽኑ፣ ስለ አፍሪካ የሰብአዊ መብቶች ኮሚሽን ነው ለማውራት የምችለውና ለምሳሌ በኢትዮጵያ በቀደም ሲል በነበረው የሲቪል ማህበራት ህግ ላይ ህግ እንድታሻሽል ብዙ ጊዜ ኮሚሽኑ ፊት የተጠየቀችበት ሀሳብም የተሰጠት የተጎተጎተችበት እንዳውም ብሎም ሪዞሉሽን ወይም የውሳኔ ሀሳቡ ሊወጣባት ጊዜ አለ በኢትዮጵያ ላይ ማለት ነው። አንቲቴሮሪዝም ወይም የጸረ ሽብር አዋጁን በተመለከተ፣ የመገናኛ ብዙሀን አዋጁን በተመለከተ፣ አጠቃላይ ህጎች አለ አይደል አሳሪ የሆኑ ጨቋኝ የሆኑ ህጎችን በተመለከተ ብዙ ጊዜ ተጠይቃ ሀሳብም ተሰጧት ተተችታም እንዳልኩትም የውሳኔ ሀሳብም ወጥቶባት ያውቃል። ከዚህም አልፎ ደግሞ በክስ ደረጃም ይህን ክሷ ከህገ መንግስት ህግም ጋር አይሄድም ከአፍሪካ ቻርተር ጋርም አይሄድም እና ህጓን እንድታሻሽል የሚል ክስም በኢትዮጵያ ላይ ቀርቦ ያውቃል። በደርግ ባለስልጣናት ጊዜ የነበረው የፍርድ ሂደት ለምሳሌ ህግ አሰራር ውጪ ነው በሚለው ጉዳይ ላይ አክቹዋሊ ኢትዮጵያ በኮሚሽኑ ዘንድ ተከሳበት ተፈርዶባት ካሳ እንድትከፍላቸው ሁሉ ተጠይቃለች። እዚህ ብዙ አልተነገረም አልተወራም፣ በኋላ ጉዳዩ ዝም ተባለ እንጂ ማለት ነው። ምናልባት እንደምናስታውሰውም የኢትዮጵያ ህግ ባለሙያ ሴቶች ማህበርና የኢሰመጉ ብርም የተወሰደ ጊዜ እንደዚሁ ክስ ቀርቦ ይሄ ነገር መጀመሪያም ህጉም ትክክል አይደለም፣ ከህጉ ደግሞ ባሻገር ንብረታቸውን መውሰዱ ትክክል አይደለም በሚለው ኢትዮጵያ ተጠይቃ ታውቃለች። እንግዲህ እነዚህ ኢትዮጵያን የሚመለከቱ አንዳንድ ጉዳዮች ናቸው። አንዳንድ ጊዜ ምንድነው ሂደቶቹ ትንሽ ጊዜ ይወስዳሉ፣ እስከሚወሰን ድረስ አመታት ያልፉና አንዳንዴ ትርጉም ያጣል በጣም በቆየ ቁጥር እንጂ። ከድምጻችን ይሰማ ጋር በሚለውም ንቅናቄ ጊዜ የታሰሩ ሰዎችን በተመለከተም እንዲሁ ኢትዮጵያ ላይ የሚመለከት ክስም ትችትም የነበረበት ጊዜ አለ። ብዙ ሌሎች አፍሪካ ሀገሮችን ያው ዘርዝሬም አልጨረሱም። ብዙ የታሰሩ ጋዜጠኞች እንዲፈቱ የተባለበት፣ የተዘጉ የሲቪል ማህበራት እንዲከፈቱ የተባለበት፣ በማሰቃየት በቶርቸር መብታቸው የተጣሰ ሰዎችን የሚመለከቱ በሴቶች ላይ ጥቃትን የሚመለከቱ ብዙ አይነት ዘርፈ ብዙ ክሶችም ይታያሉ። ግን እንዳልኩት ከክሱም ባሻገር ግን በየጊዜው በአመት ሁለቴ መንግስታት ከኮሚሽኑ ጋር በመቅረብ ተቹበት የሚገመገሙበት ሁኔታ አለ። ዘገባ የሚቀርብበት ሁኔታ አለ። የሲቪል ማህበራትም ቀርበው አቤቱታቸውን የሚያቀርቡበት መንግስትን የሚተቹበት መድረክ አለ ማለት ነው።
በዚህ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ይህን ነገር ለማስተዋወቅና ግለሰቦችም ሆኑ ቡድኖች እንዲነቃቁ ለማድረግ ራሳቸውን ከጥቃት እንዲጠብቁ ለማድረግ ምን ለመስራት አቅዷል?
እንደኛ አይነት የሰብአዊ መብት ኮሚሽኖች በኢትዮጵያ ብቻ አይደለም ያሉት፣ በአፍሪካ ብዙ አሉ። ወደ 40 የሚደርሱ በየሀገሩ ያሉ አሉና እነሱም በጋራም በተናጠልም ከኮሚሽኑ ጋር ከአፍሪካ ኮሚሽን ጋር ማለት ነው የስራ ግንኙነት አላቸው። እንደዚህ ሪፖርትም ዘገባም ያቀርባሉ። አንዳንዶቹ ብሎም እንደዚህ ቅድም የጠቀስኳቸውን አይነት ክሶችም ሊያቀርቡ ይችላሉ። ስለዚህ የእኛም የሰብአዊ መብት ኮሚሽን አንዱ የሚሰራው ከተመሳሳይ የዓለም አቀፍ ሰብአዊ መብት ተቋማት ጋር በመገናኘት ተገቢውን ስራ መስራት ነው እና ከዚህም አንጻር ከኮሚሽኑ ጋር ከአፍሪካ የሰብአዊ መብቶች ኮሚሽን ጋር የምናደርገው የስራ ግንኙነት ይኖራል። እንደ አግባቡ ዘገባ ማቅረብም ወይም የምክረ ሀሳብ ማቅረብም የመሳሰሉት ውይይቶችን ማድረግንም ያካትታል ማለት ነው። ነገር ግን በሀገር ውስጥ ደግሞ ይሄ የአፍሪካ ቻርተርም እንዲታወቅ የአፍሪካ የሰብአዊ መብቶች ማዕቀፍም እንዲታወቅና እንዲተገበር ደግሞ ከመንግስት ጋር የክትትል ስራ ይሰራል ማለት ነው። የአፍሪካ ቻርተርን ላይ ያሉትን መብቶች መንግስት ምን ያህል አክብሯል ከሚለው ነገር አንጻር የክትትል ስራ ይሰራል። በዛ ክትትል ስራ ላይ የተመረኮዘ ደግሞ ዘገባ ማቅረብም ይኖረናል ማለት ነው። ሲቪል ማህበራት ደግሞ ይህን እንዲያውቁ አሁን አንዱም በእንዲህ አይነት ቀኑን ተመርክዘን ሀሳቡን የማስፋፋት ቻርተሩን የማስተዋወቅ ስራ ይኖራል። ከማስተዋወቅ ደግሞ አልፎ ዜጎችም የሲቪል ማህበራትም ሌሎች የሚመለከታቸውም ይህንን መድረክ እንዴት ይጠቀሙበት በሚለው ዙሪያም ተገቢ የሆኑ የስልጠናዎች ቃተሊናን የማዳበር ስራዎችን ይሰራል ማለት ነው።
አንዱ ሌላው ጥያቄ በአፍሪካ ደረጃ የተቋቋመው ፍርድ ቤትም ሆነ ኮሚሽኑ ምን ያህል ነጻ ነው?
እንደ አሰራር በቻርተሩም ላይ የተቀመጠው ወይም ደግሞ ፍርድ ቤቱን በሚያቋቁመው ሌላ ከቻርተሩ ጋር የተገናኘ የማቋቋሚያ ሰነዱም ላይ እንደሚለው 11 ሰዎች ናቸው ኮሚሽኑን ወይም ፍርድ ቤቱን ላይ የሚሰየሙት ማለት ነው። እና ከተለያዩ ሀገራት በሰብአዊ መብት ስራቸው የታወቁ በነጻነታቸውም የታወቁ በጥሩ ሞራልም የታወቁ ሰዎች ተጠቁመው ከዛ ደግሞ በአፍሪካ ህብረት ባለ ሂደት ውስጥ አልፈው የሚሾሙበት ሁኔታ ነው ያለው። ምናልባት ማነጻጸር ካለብን ልክ እንደዚህ አሁን እንደኛ እንደ ኢትዮጵያ ሰብአዊ መብቶች ተቋም እንደማለት ነው። ሰዎች በመንግስት ሊሾሙ ይችላሉ፣ ነገር ግን ነጻ ገለልተኛ በሆነ ሁኔታ የሚያገለግሉ መንግስትን የማይወክሉ በግላቸው ግን በሙያቸው የታወቁ እና የተከበሩ ሰዎች ወይም በነጻነትን በሚያሳይ መንገድ የሚሰሩ ሰዎች ተብሎ እንደሚሾመው እንደማለት ነው። እና የዛን ተመሳሳይ ሀሳብ ይዞ ነው በአህጉሩም በዓለም አቀፍ ደረጃም ያሉ የሰብአዊ መብት ተቋማት የሚሰሩት። ስለዚህ በመርህ ደረጃ ይህንን ሂደት አልፈው እነዚህን መስፈርቶች አሟልተው የሚመጡ ሰዎች ነው የሚሆኑት። ሲያገለግሉም አገራቸውን አይወክሉም የሚለው ግልጽ መርህ ተቀምጧል። አገራቸውን አይወክሉም፣ ማንኛውንም ተቋም አይወክሉም፣ ነገር ግን በግላቸው ባላቸው የሰብአዊ መብት ሙያ ላይ የተመሰረቱ ናቸው ነው። ስለዚህ ነጻን እንደሚሆኑ ይታመናል። ያው አንዳንድ ጊዜ ይሰማል አይደለ? ነጻነቶች ላይ ማንኛውም ሌሎች ሹመኞች ላይም እንደሚነሳው ነጻነታቸው ላይ አንዳንድ ጊዜ ጥያቄ ሲነሳ እናያለን። ግን እንደው ይሄ ነው ብሎ በተጨባጭ ደግሞ ነጻነታቸው የተጓደለበት አይደል የቀረበ የዲሲፕሊንም ደግሞ ክሶች ስለሌሉ ነጻነታቸውን የሚያጎድፍ የሚያጠራጥር ነገር አይተናል ለማለትም ትንሽ ያስቸግራል ማለት ነው። እንደው ወደ ውሳኔዎቹ ከሄደን እውነት ለመናገር እኔ እስከማውቀው ድረስ ማለት ነው ክሶች ከቀረቡ በኋላ በሁሉም መንግስታት ላይ መስፈርቱን ጠብቆ በማንኛውም መንግስታት ላይ ክስ በቀረበባቸው መንግስታት ላይ ሲሄድ ነው የምናየው። እኛ አሁን እንደ ሲቪል ማህበርም በቅርበት ከተቋሞቹ ጋር ስንሰራ በፊት በነበረኝ ስራ እንዳልኩት፣ እንዲሁም አሁንም ደግሞ የአፍሪካ የሰብአዊ መብት ኮሚሽኖች ጋርም በተገናኘ የአፍሪካ ኮሚሽን የሚሰራውንም ስናይ ይዘቱ ላይ ነጻነትን ሊያጎድፍ የሚችል ለአንዱ መንግስት ማዳላት ወይም ለሌላው ማዳላት የሚለውን ነገር አናይም። መስፈርቱን ክሶችም የሚሄዱት መስፈርቱን ጠብቀው ነው። አቤቱታዎችም ከሆነ የምክር ሀሳቦችም በዛ መንገድ ነው የሚሄዱት። ያው ግን አንድ መርሳት የሌለብን ነገር ይኖራል። አንዳንድ ጊዜ የሰብአዊ መብት ነገር በጣም አስቸጋሪ ወደ ፖለቲካ ይዘት ያለው ብዙ አይነት ነገር ይኖርና የሲቪል ማህበራት በተለይ በሚፈልጉት መንገድ የማይሄድበት ሁሉም ነገር እነሱ በሚፈልጉት መጠን ግዝፈት የማይሄድበት ሁኔታ ይሆናል። ያ ደግሞ ቅር ሲያሰኝ እናያለን። ምናልባትም ከነጻነት ጋርም በማገናኘት ሀሳቦች ሲነሱ እናያለን ማለት ነው።
በጣም አመሰግናለሁ ለስትምሩ።
በጣም አመሰግናለሁ መለስካቸው።
መለስካቸውንና እንግዳውን አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። በዚህ ዝግጅት በኢትዮጵያ ዘመናዊ የፖለቲካና ወታደራዊ ታሪክ ጉልህ አስተዋጽኦ ያበረከቱና ከጥቂት ወራት በፊት ያረፉ አንድ ሰው እናስታውሳለን ይለናል እስክንድር ፍሬው በተከታዩ ቅንብሩ መንደርደሪያ። ወታደሩ፣ ፖለቲከኛው፣ ዲፕሎማቱና የትምህርት አርበኛው ኮሎኔል እምሩ ወንዴ ሙሉ ሕይወታቸውን ለሀገራቸውና ለወገናቸው ኖረው ማለፋቸውን በቅርብና በሩቅ የሚያውቋቸው ይናገራሉ። ለዝርዝሩ እስክንድር ወደ አቀናበረው ዝግጅት።
የክቡር ዘበኛው የጦር መኮንን የኢትዮጵያ ባህር ኃይል መስራችና ምክትል አዛዥ የኮሪያና ኮንጎ የሰላም ማስከበር ዘመቻ ቡድን መሪ ዲፕሎማቱ ፖለቲከኛው ኮሎኔል ምሩ ወንዴ ከጥቂት ወራት በፊት ነው ታላላቅ ትውስታዎቻቸውን ትተው እስከ ወዲያኛው የተሸኙት። ሙሉ ሕይወታቸውን ለአገራቸው የኖሩት ባለፉበት መንገድ በተሰማሩበት የሥራ መስክ ሁሉ ራሳቸውን የሰጡት ሰፊ የተማረ ቤተሰብ ዘመድ አዝማድ የፈጠሩት ወገኖቻቸውን ያገለገሉት አንጋፋ ኢትዮጵያዊ ተብለው የሚገለጹት ኮሎኔል ምሩ ናቸው ዛሬ የሚታወሱት። በወታደራዊው ዓለምም ሆነ በፖለቲካው ዘርፍ ጊዜያቸውን ተጠቅመው አሻራ ጥለው ማለፋቸውን በቅርብ የሚያውቋቸው ይናገራሉ። በኢትዮጵያ ጤና ሚኒስቴር የእናቶች ሕፃናትና አፍላ ወጣቶች ጤና ዳይሬክተር እንደዚሁም ከጎንደር የተመረጡት የአዲሱ ፓርላማ አባል ዶክተር መሰረት ዘላለም ከነዚህ አንዷ ናቸው። ኮሎኔል ምሩ የቅድመ አያታቸው ወንድም መሆናቸውን የሚናገሩት ዶክተር መሰረት በሁሉም ዘርፍ ታላቅ ትውስታ ትተው እንዳለፉ ይገልጻሉ።
የእሳቸው አስተዋጽኦ በጣም የሚደነቅ ነው። ምክንያቱም እሳቸው የሰው እንዳይሞት እንዳይገደል፣ ሰው ከነ ክብሩ እንዲኖር ፍላጎት ያላቸው ሰው ናቸው። ታሪካቸውም የሚገልጸው ያንን ነው። በወታደራዊ ዘርፍም በዛም ያለፈ ቤተሰብ ስላለ አባቴን ጨምሮ ይሄ ትልቅ ዲሲፕሊን ነው፣ ትልቅ ሙያ ነው። ለሙያው ክብር እንደሚሰጡ የኛም ቤተሰብ በዛ ልክ ነው። እኔም ትልቅ ክብር አለኝ በተለይ ለሚሊተሪ፣ ምክንያቱም ሰልፍለስ ናቸው። ራሳቸውን አጠቃላይ ለሀገር ክብር፣ ለሀገር መሞትን፣ መስዋዕትነት መክፈልን፣ ይሄን ትልቅ ክብር የሚሰጡ ናቸው። ስለዚህ ይሄ ዲሲፕሊኑ ራሱ ሩህሩህ እንደሚያደርግ፣ ለሰዎች የሚቆሙ እንደሆኑ፣ ታጋሽ እንደሆኑ የሚያሳይ ነው። ስለዚህ ኮሎኔል ምሮ እንዴን የምገልጻቸው በፖለቲካው ዘርፍ ለሰው ልጅ ስብዕና ወይም ደግሞ የሰብአዊ መብትና ክብር የሚቆሙ የሚታገሉ ወጣት በሀገሩ መኖር እንዳለበት፣ ለሀገሩ መስራት እንዳለበት እና በሀገሩ መኖር እንዳለበት ከፍተኛ አስተዋጽኦ እንዳደረጉ እንግዲህ ያን ነው መግለጽ የምችለው።
በዚያን ጊዜው አጠራር በበጌ ምድርና ሰሜን ጠቅላይ ግዛት በደብረ ታቦር አውራጃ ነው ጥር 12 1918 የተወለዱት። በዚያው አካባቢና ከዚያም ርቀው በአብነት ትምህርት ቤት ተምረዋል። የሕግ መወሰኛ ምክር ቤት አባል በነበሩት አጎታቸው ፊታውራሪ ጸጋዬ ቸኮል አማካኝነት በ1937 ወደ አዲስ አበባ ከመጡ በኋላም በዳግማዊ ምኒልክ አዳሪ ትምህርት ቤት ትምህርታቸውን ተከታትለዋል። በመቀጠልም ከክቡር ዘበኛ የጦር አካዳሚ በምክትል መቶ አለቅነት ተመርቀዋል። ከፍ ላለ ትምህርት ወደ አሜሪካ በመጓዝም በአዛዦችና የመምሪያ መኮንኖች ኮሌጅ ተምረዋል። የኮሎኔል ምሩ ኢትዮጵያን የማገልገል ስራ የጀመረውም ከቅርብ እስከ ሩቅ ያለ ቤተሰብና ዘመድ አዝማድ ከመደገፍ ከማስተማር ነው። ተማሩ ይላል ምሩ በሚል አባባል የተግባባው ለተግባርም የተንቀሳቀሰው ሰፊ ቤተሰብና ዘመድ አዝማድ ከርሳቸው ብዙ አትርፏል። አባባሉም በትውልድ ቅብብሎሽ እየተተገበረ በቤተሰብና ዘመድ አዝማድ እየተተገበረ ዘልቋል። የዚህኛው ትውልድ አካል የሆኑት ዶክተር መሰረትም ከኮሎኔል ምሩ ወንዴ የተማረ ቤተሰብ ግንድ ማሳያዎች አንዷ ናቸው።
የኔንም አባት አስተምሮታል። ብዙ ቤተሰባችን የተማሩት በሳቸው ገዛ ነው። ከዛም አልፎ ደግሞ ለቤተሰባቸው እሳቸው ቤት ሆኖም ተምሯል። የኔ አባት አዲስ አበባ በነበሩ ጊዜ እዚህ ተምሯል። ብዙዎቹም እንደዚሁ ቤተሰቦቻችን፣ የአጎት አክስቶቻችን ልጆች፣ የአያቶቻችን የእህት የልጅ ልጆች እንዳለ የእኛ ትውልድ ሲቀር እኔ ያለሁበት ትውልድ ከኛ በላይ ያሉት ግን የአጎት አክስቶቻችን ልጆች፣ የአያቶቻችን የእህት ልጆች እነሱ ሁሉ ተምረዋል። ብዙዎቹ ቤተሰቦቻችን ያው አዲስ አበባ አሉ፣ ከኢትዮጵያ ውጭም አሉ። እንግዲህ ይሄ ሁሉ በጎ ተጽዕኖ በሱ የመጣ ነው ብዬ መግለጽ እችላለሁ። እኛ ቤት ውስጥ እንግዲህ ትምህርት ስንማር ተማሩ ይላል እምሩ ይል ነበር አባቴ። ይሄ የተባለበት ምክንያት በጣም ለትምህርት ከሚሰጠው ቫሊዩ አንጻር ነው እና ሁሉም ሰው ገጠር መኖር እንዳለ ሆኖ ግን መማር አለባቸው የሚል ፕሪንስፕል አለ። ስለዚህ እኛ ቤተሰብ ውስጥም በመማር የሚያምን ልጆቻቸውን የሚያስተምሩ ቤተሰብ ውስጥ ነው ያደግኩት እና ባይኖራቸውም ቢኖራቸውም ለትምህርት ትልቅ ክብርና ቦታ አላቸው እና ብዙ ቤተሰባችን የተማረ ነው። ስለሳቸው እንግዲህ ትምህርት መውደድ፣ ሰው እንዲማር፣ ተምሮ ራሱን መቀየር እንዳለበት ራሱን እንዲችል የማድረጉ ነገር እንግዲህ እሳቸው ተጽዕኖ አለበት ብዬ አስባለሁ እና ስለሳቸው መልካም ነገር፣ በጣም በጎ ነገር እየሰማን ያደግ ነው።
ኮሎኔል ምሩ ሁሉም ሰው እንዲማር የሚገፋፉት ከፍተኛ ድጋፍ በማድረግ ጭምር መሆኑን ዶክተር መሰረት ይናገራሉ።
እድሉን ባገኙ ሰዓት ሰው ለመርዳት ከገጠር የነበሩ የአስር የእህቶቻቸውን ልጆች አምጥተው እንዳስተማሩ፣ እነሱን ደግሞ ሲያስተምሩ ለእነሱ አደራ ሰጥተዋቸዋል። እናንተን አምጥቼ እንዳስተማርኳችሁ ሁሉ ከቻላችሁ ሁለት ሁለት ልጆችን ከገጠር አምጥታችሁ የቤተሰብ ልጅ አስተምሩ፣ ካልሆነ ግን አንዳንድ እናንተን አስተምሬያለሁ እናንተ ደግሞ አንዳንድ ተኩሚ ቃል አስገብቷቸዋል። ስለዚህ ይሄ ትልቅ ነገር ነው። እኔ አሁን ተማሪም ልጅም እያለው አሁንም ሳይ በጣም ብዙ ቤተሰባችን የተማረ ነው። መድረስ ያለበትን የሰው ልጅ ብዙ ፖቴንሻል ያለው ፍጡር ነው። አእምሮውን መጠቀም ከቻለ፣ መስራት ከቻለ፣ መማር ከቻለ የሚያልመው ነገር ላይ መድረስ ይችላል የሚል እምነት አለኝ።
ኮሎኔል ምሩ በላቀ አገራዊ ግዳጅ አፈጻጸም በተለየ ብቃትና ትጋት ጎልተው መታየት የጀመሩት በኮሪያ ዘመቻ ወቅት ነው። የዚያን ጊዜው ሻምበል ምሩ ኢትዮጵያ በተባበሩት መንግስታት ስር በኮሪያ ባሰማራችው ሰራዊት ከ1943 እስከ 1944 መጨረሻ በቃኘው ሻለቃና በአሜሪካ 32ኛው ሬጂመንት አገናኝ መኮንንነት የማስተባበር ስራ ሰርተዋል። በላቀ የግዳጅ አፈጻጸም የተመሰገኑት ምሩ በቅድሚያ የሻለቃው የስልጠናና የዘመቻ መኮንን፣ ወደ አገራቸው ከተመለሱ በኋላ ደግሞ የ3ኛው ቃኘው አሰልጣኝ በመሆንም አገልግለዋል። ምሩ በሩቅ ምስራቅ ቆይታቸው የኢትዮጵያ ጦር የደረሰበትን ደረጃ ማስመስከራቸውን የኮሪያ ዘማቾች ማህበር ምክትል ፕሬዝዳንት ኮሎኔል እስጢፋኖስ ወልደ መስቀል ይናገራሉ።
ጥሩ ወታደር ናቸው፣ ጥሩም አስተማሪ ናቸው። ኮሪያም ዘምተው በከፍተኛ ደረጃ የኢትዮጵያ ሰራዊቱ ለዘን እና ደግሞ 8ኛው አርሜ ውስጥ ሁሉ የኢትዮጵያ ተጠሪ ሆነው ዋናው አስተባባሪ ቶኪዮ እዛ ሁሉ ሰርተዋል።
በ1945 በብርጋዴር ጀነራል ሙልጌታ ቡሊ ልዩ ትእዛዝ የተባበሩት መንግስታት የሩቅ ምስራቅ ወታደራዊ ዘ የኢትዮጵያ ቡድን መሪ ሆነው ተሹመዋል። በወታደራዊው ዘርፍ ያገኙትን በተለያዩ ኃላፊነቶች አካበቱትን ልምድ ያስመሰከሩትን ተሰጥቶ ለዘርፉ ተቋማት ግንባታ ስኬት መጠቀም ያሰበው የንጉሰ ነገስቱ መንግስት በዘርፉ አስተዋጽኦ እንዲያደርጉም ሾሟቸዋል። በዚህም መሰረት ከ1947 እስከ 49 የመከላከያ ሚኒስቴር አደራጅ ኮሚቴና የምድር ጦር አየር ኃይል እንደዚሁም የባህር ኃይል አደረጃጀት ጥናት አስተባባሪ በመሆን ለዘመናዊ አደረጃጀት የበኩላቸውን አስተዋጽኦ አድርገዋል። ከ1949 እስከ 1952 ዓመተ ምህረት ደግሞ የመከላከያ ኮሌጅ ኃላፊ በመሆን መስራታቸውንም የህይወት ታሪካቸው ያሳያል። ይህ ብቻ ግን አይደለም። የህይወት ታሪካቸው እንደሚያስረዳው ከ1952 እስከ 53 በተባበሩት መንግስታት የኮንጎ ሰላም አስከባሪ አዛዥ ረዳት በመሆን አገልግለዋል። በየደረጃው ያደገ በመጣ የሐላፊነት ርከንም የኢትዮጵያ ባህር ኃይል ምክትል አዛዥ እስከ መሆን ደርሰዋል። በተለያዩ ከፍተኛ ሐላፊነቶች የህይወት መስመሮች ያለፉት ኮሎኔል ምሩ ከጊዜው ለውጥ ፈላጊ ባለስልጣናት ጋርም ቅርበት ነበራቸው። የግርማዊ ቀዳማዊ ኃይለ ሥላሴ የጸጥታ ጥበቃ ኃላፊ ከነበሩት ኮሎኔል ወርቅነህ ገበየው ጋር የነበራቸው ቅርበት ይጠቀሳል። የኮሎኔል ወርቅነህ ገበየው ወንድም ዶክተር ጉልላት ገበየው ይህንኑ ያስረዳሉ።
ኮሎኔል ምሩና ኮሎኔል ወርቅነህ አንድ አካባቢ የነበሩ ሰዎች ናቸው እና ወጣትነታቸው ወደ አዲስ አበባ ትምህርት አድቫንስ ለማድረግ መጡ። ምኒልክ ትምህርት ቤት ሲማሩ ከምኒልክ ትምህርት ቤት ወደ ውትድርና ሪክሩት ተደረጉ፣ ክብር ዘበኛ እንዲሆኑ። ከዚህና አብረው እንደነበሩና እኛንም ደግሞ ከአገር ቤት ወንድማችን ያው እንደምታውቀው አገራችን ተናናሾችን ወደ ትምህርት ለማምጣት ከሀገር ቤት ታላላቆች ይሄንን ያደርጋሉ እና በዛ መሰረት ነው እኔም ወደ ትምህርት ዓለም የመጣሁት ወንድሜን ያስመጣኝ እና ኮሎኔል ምሩን በልጅነት ሳይሆን አሁን ትልቅ ሰው ከሆነ በኋላ ብዙ ተገናኝተን ተጨዋውተናል እና ብዙ አውቀዋለሁ እና ለአገሩ በጣም የሚያስብ በጣም ዴሞክራቲክ የሆነ አመለካከት ያለው እና በጣም ብዙ መስዋዕትነት የከፈለ ሰው ነው እና በሱ ሁልጊዜ እንደ መሪ እናየዋለን፣ እንደ ሮል ሞዴል አድርገን እናየዋለን። በጣም ብዙ መስዋዕትነት ከፍሏል።
ኮሎኔል ምሩ የካበተ ልምዳቸውን ተሰጥኦአቸውን አገራቸውን ለመለወጥ ለተሻለ ስርዓት ለመታገል ተጠቅመዋል። በቅርብ የሚያውቋቸው እንደሚናገሩት ከዚህ አንጻር እንደ አውሮፓውያን አቆጣጠር በ1956 ዓመተ ምህረት ከተካሄደ መፈንቅለ መንግስት ጋር በተያያዘ ለስር መዳረጋቸውን የህይወት ታሪካቸው ያስረዳል። ሙከራው በመክሸፉም 5 ዓመታትን በሆነ ቤት አሳልፈዋል። እናም እሳቸው በኢትዮጵያ የተሻለ ስርዓት እንዲመጣ ትግል የጀመሩት ቀደም ብለው መሆኑን ነው በቅርብ የሚያውቋቸው የሚናገሩት። አንጋፋው የቀድሞ የአሜሪካ ድምጽ ሬዲዮ ጋዜጠኛና የጣቢያው የኢትዮጵያ አገልግሎት መስራች እንደዚሁም የመጀመሪያው አፍሪካዊ የአፍሪካ ክፍል ዳይሬክተር ንጉሴ መንገሻ ኮሎኔል ምሩን በቅርብ ከሚያውቋቸው ሰዎች አንዱ ነው።
ኮሎኔል ምሩ ትግል የጀመሩት ኢህአፓና ኢሜሶን ዘመን ደርግ በመጣበት በአውሮፓ ዘመን አቆጣጠር በ1970ዎቹ ዓመታት አይደለም። እሳቸው ትግል የጀመሩት ገና ወጣት ሆኖ ነው። እሳቸው በዛን ጊዜ የንጉሰ ነገስቱን ስልጣንና ዙፋን ተቀናቅነው ለውጥ ለማምጣት የሞከሩት እንደ ጀነራል መንግስቱ ንዋይ፣ ኮሎኔል ወርቅነህ ገበየው፣ አቶ ግርማሜ ንዋይ ከነሱ መሀል የሚደመሩ ሰው ናቸው። እውነትም ከኮሎኔል ወርቅነህ ገበየው ጋር ከጎንደር መሆናቸውን በጣም ቅርበት ነበራቸው። ስለዚህ ለውጥ ከሚፈልጉ ወጣት መኮንኖች መካከል ነበሩ። በዚያን ጊዜም ቢሆን የፊውዳል ስርዓት የማያዋጣ ነው፣ የመሬት ስሪቱ መስተካከል አለበት፣ የዴሞክራሲ ጭላንጭሉ መታየት አለበት፣ በሰለጠነው ዓለም ጎዳና ውስጥ ይቺ በታሪክ የከበተች በባህሏ የከበተች ሀገር በዚህ መቀጠል አትችልም ብለው ሲቀናቀኑ የነበሩ ናቸው፣ ሲታገሉ ነበሩ። በዚህም ምክንያት እስር ቤት ተማግደው በንጉሰ ነገስቱ ዘመን እስር ቤት አሳልፈዋል።
አንጋፋው ደራሲ ጋዜጠኛና የቀድሞ የኢህአፓ አመራር አባል ክፍሉ ታደሰ እንደሚሉት ደግሞ ኮሎኔል ምሩ በሆኒ ቤት የቆዩበት ያ ጊዜ ሌላ የትግል ጅምር የተጠነሰሰበት ነበር።
እንደታሰሩ ወዲያው ብዙ ሳይቆይ በርካታ ተማሪዎች ወደ 1959 60 ገደማ ትምህርት ለሁሉም የሚል ጥያቄ ያነሱና ትምህርት ለድሃው በተለይ የሚል ጥያቄ ያነሱና በጣም ብዙ ወጣቶች ይታሰራሉ። ከነኚህ ወጣቶች መካከል ግንባር ቀደም የነበሩት እነ ብርሃነ መስቀል፣ ረዳ እነ ወለልኝ መኮንን እነ መስፍን ሀፍቱ ብዙ ነበሩ እና እነሱ ታሰሩ። እነኚህ ወጣቶች እስር ቤት ማንን ያገኛሉ? እነ ኮርኔል ምሩን ያገኛሉ። እነኚህ ወጣቶች ማንን ያገኛሉ? በመጫናቱን ለማ ንቅናቄ ምክንያት ታስረው የነበሩ የጉምቱ ኦሮሞ ተወላጆች እዛ ያገኛሉ። እና ምንድን ነው የሚሆነው? በዚህ ጊዜ እነ ኮርኔል ምሩም እነኛ የኦሮሞ ተወላጆቹም እስር ቤት ነበሩ እና እዛ እስር ቤት እነ ኮርኔል ምሩ ተማሪዎቹን የተለየ ግንዛቤ እንዲያገኙ ረዱ። በመጫናቱን ለማ ንቅናቄ ምክንያት ታስረው የነበሩ የኦሮሞዎችም የተለየ ግንዛቤ እንዲያገኙ ረዱ። ተማሪዎቹ ደግሞ በፊናቸው በነ ኮርኔል እምሩ ላይ የተወሰነ ተጽዕኖ አሳደሩ። በተለይ ቆራጥነታቸው፣ ደፋርነታቸው፣ አይበገሬነታቸው በነ ኮርኔል እምሩ ጭንቅላት ውስጥ ትልቅ ቦታ የነበረው ይመስለኛል። ምክንያቱም ከዛ በኋላ ላይ በነበረው እነ ኮርኔል እምሩ ወደ ኢህአፓ ለመቀላቀል ብዙም አላቅማሙም እና
ጥንስሱ ዛ ነው ብሎ ያስባሉ። እርሶ ጥንስሱ ዛ ነው ኢህአፓን ለመቀላቀላቸውም ከዛ በኋላ ለነበረው የትግል መስመርም?
አዎ፣ መግባባቱ ተፈጠረ። እስር ቤት ነው እንግዲህ፣ ቀኑ ሙሉ ስራ የለም፣ ቁጭ ብለው ነው የሚውሉት እና ሲወያዩ፣ ሲያወሩ፣ ሲከራከሩ ግን ሲሉ ነው የሚውሉት እና እነ ኮርኔል ምሩም ወጣቶቹን ለመረዳት አላዳገታቸውም። በኋላ እኛም ኮርኔል እምሩን ለመቀበል አላዳገተንም።
ከእስር ቤት ከወጡ በኋላ የመንግስት ስራ ትተው በግል ድርጅት የተቀጠሩት ኮርኔል እምሩ በ1966 አጋማሽ ኢህአፓን መቀላቀላቸውንም አቶ ክፍሉ ያስረዳሉ። በኋላ ላይ የጎንደር ክፍለ ሀገር ዋና አስተዳዳሪ ሆነው የተሾሙትም በኢህአፓ ባልነት በቀጠሉበት ወቅት መሆኑን ይናገራሉ። ያ ደግሞ በወቅቱ ለነበረው የኢህአፓ ትግል አስተዋጽኦ ማድረጉን ያስታውሳሉ።
የነ ኮርኔል እምሩ መሳተፍ በኢህአፓ ትግል ውስጥ መኖር መሳተፍ ኮርኔል እምሩ የጎንደር ክፍለ ሀገር አስተዳዳሪ ሆኖ ኮርኔል እምሩ አባል ነው ተብሎ አይነገርም፣ ለማንም አይነገርም። ግን ደጋፊ ነው፣ ዴሞክራት ደጋፊ ነው ምናምን ተብሎ ይሄ ስሜት በወጣቱ ውስጥ መግባቱ እጅግ በጣም ብዙ ሰው በኢህአፓ ትግል ውስጥ እንዲቀላቀል የረዳ ይመስለኛል። ይሄ ጥያቄ ራሱ ኮርኔል እምሩ አንደኛ። ሁለተኛ ነገር ኮርኔል እምሩ ማለት እጅግ በጣም ኃይለኛ ተናጋሪ ነው። ኃይለኛ ተናጋሪ ነው። ሰውን የማሳመን ችሎታው እጅግ ከፍተኛ ነው። ሁለተኛ ዝም ብሎ ከተማሪ ዓለም ለሀገር በመቆርቆር ለሀገር እንድትለማ በመፈለግ በምናምን አይደለም የትግል እንትን ውስጥ የገባው። በምቾት ይኖር የነበረ ሰው ነው። ትልቅ ስራ፣ ትልቅ ቦታ የነበረ ሰው ነው። ግን የሀገሪቱ ሁኔታ በተለይ በዛ ጊዜ የነበረው እና ደግሞ መጪው ጊዜ በጣም ያሳስባቸው ከነበሩ ግለሰቦች መካከል አንዱ እንደመሆኑ መጠን ትግል ውስጥ ይቀላቀል ቻለ እና በአጠቃላይ እሱ እዛ ቦታ ላይ መኖሩ እና ደግሞ በሚያደርጋቸው ንግግሮች፣ በሞች የሚያስተላልፋቸው መልእክቶች ለወጣቱ ትልቅ ተስፋ ሰጡ።
አቶ ክፍሉ እንዳሉት በ1969 ዓ.ም ወደ አዲስ አበባ የተጠሩት ኮሎኔል ምሩ ከዚያ በኋላ ወደ አስተዳዳሪነት አልተመለሱም። ኢህአፓ በነበረው መዋቅር አማካኝነት ለትግል ወደ ገጠር ያመሩት በዚያን ወቅት መሆኑንም አጋሮቻቸው ይናገራሉ። የህይወት ታሪካቸው እንደሚያስረዳውም የገጠሩን የትጥቅ ትግል ከተቀላቀሉ በኋላ በተለይ በጠለምት በበለሳና በአርማጭሆ ከነበረው የኢህአፓ ሰራዊት ጋር በመሆን ተንቀሳቅሰዋል። በስደት ወደ ሱዳን ከሄዱ በኋላ ደግሞ ኢትዮጵያውያንን የማሰባሰብ ድጋፍ የማድረግና የማበረታታት የዜግነት ድርሻቸውን እንደተወጡ በቅርብ የሚያውቋቸው ያስታውሳሉ። በሱዳን የሚኖሩ ኢትዮጵያውያን ስደተኞች መረዳጃ ማህበር ሊቀመንበር እስከመሆን በዘለቀው የካርቱም ቆይታቸው ብዙ ተግባራት ማከናወናቸውንም ይገልጻሉ። የቀድሞው የአሜሪካ ድምፅ የአፍሪካ ክፍል ኃላፊ አንጋፋው ጋዜጠኛ ንጉሴ መንገሻ የኮሎኔል ምሩን የሱዳን ቆይታ ከሚያስታውሱት አንዱ ነው።
ከፍተኛ ባለስልጣን ሆነው ከተሰደዱ ሰዎች አንዱ ስለነበሩ ኮሎኔል ምሩ በጣም በጥሩ ሁኔታ ነበር የሚኖሩት። ቤትን ሰጥቷቸው ሱዳን ቪላ ቤት፣ እንዳውም ከጀነራል ነጋ ተገኝ ጋር ነበር አብሮ የሚኖሩት እና ግን ኮሎኔል ምሩ ደግሞ ያን ኑሮ ብቻቸውን አይኖሩትም። ወደ ስደተኛው ሄደው ተመልሰው ስደተኛው መርዳት ነበር ዋና አላማቸውና ተግባራቸው። እንዳውም ትዝ እንደሚለኝ እንደ ራሴ ተሰድጄ ሱዳን ድንበር ተሻግሬ ግዳሪ ከቆየ በኋላ ካርቱም ስገባ መጀመሪያ ካገኘኋቸው ሰዎች እሳቸው ናቸው። ኮርኔል ምሩ እና ለብዙ ዓመታት ትዝ ይለኛል፣ በቃ አስተናግደው ጥሩ ምግብ ሰጥተውኝ አብልተው ቢራ ከጠጣሁ አንድ አራት ዓመት በላይ ነበረ። ያም ቢራ ያቀመሱ ይሳቸው ናቸው እና በዛ ሁሉ አስታውሳቸዋለሁ። እና ዋናው ግን ስደተኛው መሀል ሁላችንም ተራ በተራ እየወጣን ስንሄድ ለበርካታ ዓመታት ወደኋላ ያቀሩት ከዚህ ከተሰደደ ህዝብ መሀል እንዴት ተለይቼ እሄዳለሁ? እኔ እኮ ማገልገል ያለብኝ ኢትዮጵያን ነው። ሱዳን ደግሞ ለኢትዮጵያ ቅርብ ስለሆነች ከዚህ መራቅ የለብኝም ብለው እዛ የቆዩ ሰው ናቸው።
መውጣት እየቻሉ ማለት ነው።
መውጣት እየቻሉ ልጆቻቸው እየለመኗቸው ባለቤታቸውም እዚህ ነው። መውጣት እየቻሉ ለብዙ ዓመታት ስደተኛውን ሲረዱ ነው የቆዩት። ደግሞ ከሁሉም ትዝ የሚለኝ ስደተኛውን አደራጅተው አንድ ከመቶ በላይ የሚሆኑትን አደራጅተው ምንድን ያደረጉት ይሄ ፕላስቲክ ባግ
ፌስታል የምንለው እዚህ በተለምዶ ፌስታል የምንለው ማለት ነው
ፌስታል የሚባለው እሱን እያሰሩ ይሸጥ ጀመርና በዛ ሽያጭ ዋጋ ከመቶ በላይ የሚሆኑ ስደተኞች እየሰሩም ገቢ የሚያገኙ ህይወታቸውን እያሸነፉ ይኖሩ ነበረ። ያ ሁልጊዜ በኮሎኔል እምሩ ወንዴ ምክንያት ነው የሆነው። ማንም ስደተኛ በዛ በኩል ያለፈ ኮሎኔል እምሩን ሳያመሰግን አይቀርም ከኔ ጀምሮ ብዙዎች ሰዎችም። እና የሚገርም ነው ስትሰደድ ኑሮ ላይ ነው አንተ የምታኮረው እና በሌላውን ለመርዳት በጣም ይቸግራል። ኮሎኔል እምሩ ግን ተሰደው ስደተኛው የረዳ የሚኖርበት ሁኔታ ነው የሚፈጥሩት። እና በጣም የሚገርም ባህሪ ነበራቸው። ከሁሉ በላይ የሚደንቀኝ ሁሉን አክባሪ ናቸው ኮሎኔል እምሩ፣ ትልቁን ትንሹን፣ አዛውንቱን፣ አሮጊቱን፣ ወጣቱን፣ ጎልማሳውን፣ ሴቱን፣ ወንዱን፣ ሙስሊሙን፣ ክርስቲያኑን ሁሉን አክባሪ ናቸው። በሳቸው አይን ብሄር ልዩነት የሚባል ነገር አያውቁም በጭራሽ። እና የሚገርም ነው እዛ ሱዳን በነበርኩ ጊዜ ከምታዘበው አንዱ የማያናግሯቸው የድርጅት አባላት አልነበሩ። ያው ለምሳሌ ቲፒኤልኤፍ የህዋት አባላት ይመጡ ነበር፣ ያናግሯቸዋል። የወሌፍ የኦነግ አባላት ይመጣሉ፣ ኮሎኔል እምሩን ያናግራሉ። የሀፓ ሰዎች፣ የሜይሶን ሰዎች፣ ኤርትራን የሌፍ ሰዎች። እምሩ ቤት የማሄድ ሰው የለም፣ የማያናግራቸው ሰው የለም። ደግሞ በራቸው ለሁሉም ክፍት ነበረ።
በተለያየ የፖለቲካ መስመር ለተሰለፉ ኢትዮጵያውያን ሁሉ ክፍት ነበር በራቸው፣
ክፍት ነበር። እና ምክንያቱም አንድ ጽኑ የሆነ ቋሚ የሆነ የፖለቲካ ፍልስፍና ነበራቸው። ምንድን ነው እርግጥ ኢትዮጵያ የተለያየ ብሔሮች የሚኖሩባት የተለያየ ሃይማኖት ያሉባት እና ደግሞ እንደምለው አሁን ዳይቨርሲቲ አብዛና ሴት ይሄ ረጅም ዓመታት የቆየ ታሪካችን እና የባህል ሀብታችን ለእኛ ቅርሳችን ነው፣ እንደውም ኃይላችን መሆን አለበት ብለው የሚያምኑ ስለሆኑ ሁልጊዜ ሁሉም ማቀናጀት፣ ሁሉም ማቀራረብ ነበር ፍላጎታቸው። በእውነቱም ሲታገሉም ደግሞ በጣም ጽኑ በሆነ ኢትዮጵያዊነት አቋም ሲታገሉ የኖሩ ሰው ናቸው። እና በእውነትም ምንድን ነው የምትለው ብዙ ጊዜ እንሰብካለን፣ እናስተምራለን፣ ብዙ ጊዜ ሰው ፖለቲካ ይነዛል፣ ግን ደግሞ ያን በተግባር ሲፈጽመው አታይም። ኮሎኔል እምሩ ማለት ግን ያን ሁሉ እያስተማሩ እኩልነትን፣ ነጻነትን፣ ዴሞክራሲን እያስተማሩ ህይወታቸውንም ያን አድርገው የኖሩ ሰው ናቸው። በዛ ነው ሁልጊዜ ሊታወሱ የሚገባቸው።
ኮሎኔል እምሩ የዓላማ ጽናት ያላቸውና አገራቸውን የሚወዱ ሰው ናቸው ብሏል አቶ ንጉሴ በዚሁ ማብራሪያ።
ኮሎኔል እምሩ ወታደር ናቸው። ብዙ ጊዜ ያደዱ ሰልጥነው ከብረዘኛ ሰለጠነው ኮሪያ ዘመቱ። ግን ከውትድርና በላል ደግሞ ኮሎኔል እምሩ የታሪክ ሰው ናቸው። ታሪካችን በጣም አገናዝበው ያውቃል። ቁጭ ብለህ ሁለት ሶስት ሰዓት እሳቸውን ስለ ኢትዮጵያ ታሪክ ሲያወሩ ልትሰማ ትችላለህ። አንድ እሱ ነው። ሁለተኛ ነገር ደግሞ ገና ከልጅነታቸው ደግሞ ትግል የተዋሃዳቸው ሰው፣ ለውጥ፣ በጎ ለውጥ፣ ለህዝቡ ይበጅ ለውጥ እንዲመጣ የሚታገሉ ሰው ናቸው። እና በዚህም የተነሳ የፖለቲካ ፍልስፍናቸው ሁሉ በእውነት ሁልጊዜ ይገርመኝ ነበር። በጣም እንዲህ በዛን ዘመን የተወለደ ሰው እና በአሁኑ ዘመን እንዴት እንዲህ በጣም የረቀቀ አስተሳሰብ አላቸው፣ ሁሉን የሚያቻችል። እንዲያውም ተማርኩ የሚለው ሁሉ ሲናቆር፣ በየብሔር ተከፋፍለው እርስ በርሱ ሲናቆር፣ ኮሎኔል እምሩ ሁልጊዜ እነዚህን ሰዎች ለማቀራረብ ቅድም እንደጠቀስኩልህ የተለያዩ ድርጅቶችንም የተለያየ ብሔረሰቦችንም እና በዚህ ትልቅ አስተዋጽኦ ሲያደርጉ የኖሩ ሰው ናቸው። በዚህ ነው በጣም መደነቅ ያለባቸው። ደግሞ ለውጥን ደምሮ ገና ከወጣትነት ከንጉሥ ኃይለ ሥላሴ ጊዜ ጀምረ ደርግም ሲመጣ ይሄም ለውጥ ትክክል አለ፣ መስተካከል አለ፣ ጫካ መግባት። ከዛም ደግሞ ኢህአዴግ ስልጣን በያዘበት ጊዜ በነገር ላይ ወደ ሀገር ገብተው ሊያገለግሉ የሚችልበት ሁኔታ ስለሚፈጠር ጋብዘዋቸው ነበር። እኔ እናንተ የምትከተሉት ይሄ ብሔር ላይ ዘር ላይ ያተኮረ ፖለቲካ እና ፍልስፍና ያ ፖሊሲ መጨረሻ አይተመኝም፣ ስለዚህ ልቀራም አልችልም ብለው በስደት ነው የቀጠሉት። እና ጥናት ያላቸው ሰው ናቸው። ጎበዝ ነቅነቅ የማይሉ ሰው ናቸው። እና በኢትዮጵያዊነት ላይ መደራደር የማያውቁ ሰው ናቸው። እና እኔ በእውነት እሳቸው አረፉ ማለት ስሰማ በጣም ነው ያዘንኩት። እና በጣም ልቤም ነው የተሰበረው። ኢትዮጵያ በጣም በጣም ትልቅ ሰው ነው አጣጨው የተረጋጋቸው ማቀብር በጣም ጥሩ ነው ወታደራዊ ስርዓት አየሁት ቪዲዮውን በጣም ደስ የሚል ነው ቢኖር ደስ ይለኝ ነበር ብዙ ሰዎች በሳቸው መቀብር ላይ ለመገኘት ፍላጎት ነበራቸው ግን በቦታ ርቀት ምክንያት ሳይሳካ ቀርቷል
ከ45 አመታት የገጠር ትጥቅ ትግልና የስደት ፖለቲካ የትግል በኋላ ነው ኮሎኔል ምሩ ለሀገራቸው ምድር የበቁት በመጋቢት 2010 የተጀመረውን ለውጥ ተከትሎ በህክምና ሲረዱ ከቆዩ በኋላ ሰኔ 19 2013 ዓመተ ምህረት በተወለዱ በ95 ዓመታቸው ከዚህ ዓለም በሞት የተለዩትም እዚሁ አዲስ አበባ ውስጥ ነው። የቀብር ስነ ስርዓታቸውም ከፍተኛ የመንግስት ባለስልጣናት፣ ብፁዓን ሊቃነ ጳጳሳት፣ የኮሪያ ዘማቾችና ጀግኖች አርበኞች በተገኙበት ነው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል በኢትዮጵያ ጀግኖች አርበኞች መካነ መቃብር የተፈጸመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንደነና መሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናብታለሁ። ደህና አደሩ።